ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል እውነት እግዚአብሔርን መፍራትና እምነት በሚል ላይ የተመሰረተ ይሆናል። በሮሜ መጽሐፍ በምዕራፍ 11 ከቁጥር 17 እስከ 23 የአምላካችን ቃል እንዲህ ይላል። ነገር ግን ከቅርንጫፎቹ አንዳንዱ ቢሰበሩ አንተም የበርሃ ወይራ የሆንህ በመካከላቸው ገብተህ ከነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንህ በቅርንጫፎች ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለህም። እንግዲህ እኔ እንድገባ ቅርንጫፎቹ ተሰበሩ ትል ይሆናል። መልካም፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደ ተፈጠሩ ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተም ደግሞ አይራራልህምና። እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው። ያለዚያ አንተ ደግሞ ትቆረጣለህ። እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። ውድ አድማጮች፣ እግዚአብሔርን መፍራት በብሉይም ሆነ በአዲስ ኪዳን የእግዚአብሔር ሰዎች መለያና መታወቂያ ነው። በየትኛውም መልኩ በአንድ ሰው ሕይወት እግዚአብሔርን መፍራት ችላ በሚያስብል ለእግዚአብሔር ፍርሃት ዋጋ በማይሰጥ ሁኔታ የሰው መንፈሳዊነት ዋጋና ስፍራ ተሰጥቶት ሊታይ አይችልም። በአንድ ወቅት ልጆቼን ከመጽሐፍ ቅዱስ ምሳሌ ላይ ሳስተምራቸው ነበር። ልጆቼ ስነ ምግባርን አስመልክቶ ለምጠይቃቸው መልስ ብዙ ጊዜ ሰጡኝ የነበረው መልስ በሰው ላይ የተማከለ ምክንያትን ያቀርቡልኝ ነበር። ይህ ጉዳይ ስላሳሰበኝ ጥያቄ ጠየቅኳቸው እንዲህ ስል፣ መጽሐፍ ቅዱስ እንዲህ ወይንም እንዲያ አታድርጉ ለምን ይለናል በማለት ጠየቅኳቸው። እነርሱም የሰጡት መልስ ሰውን ስለሚያስቀይም ነው የሚል መልስ ነበር። እኔም የሚከተሉትን ሁለትም የመጽሐፍ ቅዱስ እውነቶች አካፈልኳቸው። በእግዚአብሔር ቃል ላይ እንደዚህ የሚል ቃል አለ። በዘሌዋውያን ምዕራፍ 19 ቁጥር 14 ላይ ደንቆሮውን አትስደብ፣ በእውርም ፊት እንቅፋትን አታድርግ፣ ነገር ግን አምላክህን ፍራ፣ እኔ እግዚአብሔር ነኝ ይላል የእግዚአብሔር ቃል። ውድ አድማጮች፣ ደንቆሮ አይሰማም። ደንቆሮ ብንሰድበው ምንም ሊጎዳ አይችልም። የምንለው እስካልገባው ድረስ፣ ሊጎዳ እስካልቻለ ድረስ እኛ በውስጣችን የተሰማንን ቁጣ ወይም ንዴታችንን በንግግራችን መግለጣችን በደል ይሆናልን? ነገር ግን መጽሐፍ ቅዱስ ደንቆሮን እንዳንሰድብ የሚያዘን እኔ እግዚአብሔር ነኝ በማለት የራሱን ማንነት በመግለጥ ነው እንጂ የደንቆሮን መጎዳት ወይንም ደግሞ በሱ ስሜት ላይ የተፈጠረውን ነገር በማሳየት አይደለም። እግዚአብሔር እኔ እግዚአብሔር ነኝ በማለት የሚናገርበት ምስጢሩ እጅግ ታላቅ ነው። ይህንን የሚያውቁ ውድ አድማጮች እግዚአብሔርን የሚፈሩ ሰዎች ብቻ ናቸው። ደንቆሮውን እንዳንሰድብ እግዚአብሔር የሚያዘን እኔ እግዚአብሔር ነኝ ያለውን ቅዱስ ጌታ መፍራት ስላለብን ነው። እንዲሁም በውሩ ፊት እንቅፋትን ብናኖርበት አያይም። ቢሰናከልም ቢጎዳ በእኛ ሊያዝን ይችላል። ይሁን እንጂ እንዲህ የመሰለ ሰይጣናዊ ተግባር ማድረግ የማይኖርብን ትልቁ ምክንያት እግዚአብሔርን ስለምንፈራ እንጂ እውሩ ስለሚያዝንብን አይደለም። ውድ አድማጮች፣ ሚስቶቻችን፣ ባሎቻችን ሊጣሉን ወይንም ሊገምቱን እና ዋጋ ሊያሳጡን የሚችሉ ሰዎችን ብቻ በመፍራት የምንኖረው ኑሮ የሃይማኖት ሳይሆን መያዝና መጋለጥ የሚፈራ የሞራል ሌባ የሆነ ሰው ሕይወት ነው። ለብዙ ሰዎች እግዚአብሔር የሩቅ አምላክ ነው። እግዚአብሔርን አምነው ፈርተው ለሚኖሩ ሰዎች እምነታቸውና ለእግዚአብሔር ያላቸው ፍርሃት የሚያይና የሚሰማ ስለሆነ እንጂ ወደፊት በፍጻሜ ዘመን ፍርድ አለ ብለው ስለሚያምኑ አይደለም። የእግዚአብሔር ፍርሃት ንጹህ ነው። በመዝሙረ ዳዊት ምዕራፍ 19 ቁጥር 9 ላይ የእግዚአብሔር ፍርሃት ንጹህ ነው ለዘላለም ይኖራል፣ የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው የሚል ቃል እናገኛለን። ሰው በሃይማኖት የከበረ ህይወት ሊኖረው ከፈለገ ንጹህ ነው የተባለውን የእግዚአብሔርን ፍርሃት ሀብቱ ማድረግ ይኖርበታል። ውድ አድማጮች፣ እግዚአብሔርን መፍራት ለነማረው የሚገባ ትልቅ የሃይማኖት ሀብትና የህይወት ጌጥ ነው። በመዝሙር 34:11 ጀምሮ እንደዚህ የሚል ቃል እናገኛለን። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራቸዋለሁ። ህይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ አንደበትህን ከክፉ ከልክል፣ ከንፈሮችህም ሽንገላን እንዳይናገሩ። ከክፉ ሽሽ መልካምንም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸው። እግዚአብሔርን መፍራት ጨዋ ሰው ያደርጋል። እግዚአብሔርን መፍራት ንጹህ ስለሆነ የጸዱ ዓይኖችን የጠራ ገጽታን ያስገኛል። እግዚአብሔርን ባለመፍራት ታሪኩን አሳምሮ በመልካም ሩጫ በብልጠቱ ህይወቱን ሊመራ የሚችል ማንም ስጋ ለባሽ የለም። እግዚአብሔር በፍርሃቱ ይፈውሰን። እግዚአብሔር ንጹህ በሆነ ፍርሃቱ የጸዳ ህይወትን ይስጠን። ውድ አድማጮች፣ የእግዚአብሔር ዓይኖች በምድር ሁሉ ናቸው። እግዚአብሔር ያየኛል የማይል ሰው፣ ልቡና አንደበቱ የተለያየበት ሰው የሚጸልየውን ጸሎት እግዚአብሔር አይሰማም። እግዚአብሔርን እንደሚያይና እንደሚሰማ ማወቅ እግዚአብሔርን ውድ አድማጮች ፈርቶ መኖርን ነው። ውድ አድማጮች፣ ከእግዚአብሔር መልካም ነገር የሚያገኙት እግዚአብሔርን የሚሹትና የሚፈልጉት ብቻ ናቸው። በመዝሙር 34 ቁጥር 10 ላይ ባለጠጎች ደህዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም የሚለው ቃል እግዚአብሔርን በማግኘት የሚገኝ በረከትን የሚያስተምር እንጂ ከእግዚአብሔር በመቀበል ላይ ተመሰረተ በረከትን አያስተምርም። ልብ በሉ ውድ አድማጮች፣ ይህንን ሁኔታ ደግማለሁ። ባለጠጋ ሲደኸይ ከመልካም ነገር ሳይጎድሉ የሚኖሩ ሰዎች ባለጠጋው በብልጥግናው ያላስገኘለትን ብልጥግናው ያሳጣውን እግዚአብሔርን ፈልገው ስለሚያገኙት ነው። እግዚአብሔር ይረባችኋል፣ እግዚአብሔር ይጠማችኋል። ወደ ኢየሱስ ክርስቶስ መተን የምንጠጣውን የህይወት ውሃ መጠጣት የምንችለው የመንፈስ ቅዱስ ልምምድ በመናፈቅ ሳይሆን ኢየሱስን በመጠማትና በማመን ነው። እግዚአብሔርን የመፈለግ ህይወት፣ ውድ አድማጮች፣ እግዚአብሔርን ራሱን የመፈለግ ህይወት ከእግዚአብሔር ከምናገኘው እግዚአብሔር ይሰጠኛል ከምንለው ሁሉ ተለይቶ ለብቻው እግዚአብሔርን የመፈለግ ህይወት በጥራት በህይወታችን ሊቀመጥ ይገባል። እንዲህ የመሰለ ህይወት ያለው ሰው እግዚአብሔርን የመፈለግ ህይወት ከእግዚአብሔር የሚገኘውን ከመፈለግ ያለፈ በረከትን ከዚያ የተለየ በረከትን በህይወቱ ይለማመዳል። ይህ የሚሆነው እንዲህ የመሰለ የጠራ መንፈሳዊ ምኞት ሊኖረን የምንችለው ንጹህ ነው በተባለው በእግዚአብሔር ፍርሃት የተገዛና የሚመራ መንፈሳዊ ህይወት ሲኖረን ነው። ውድ አድማጮች፣ መቼም ይህንን ስል በልቤ እንዴት ያለ ሰማያዊ ጸጋ እንደሚያልፍ ቅዱስ ጌታ ምስክር ነው። ለእናንተ ለአድማጮቼ የምመኘው እግዚአብሔርን መፍራት በግንባር ያስቀደመ እምነትና መንፈሳዊ ህይወት መለማመድን እግዚአብሔር እንዲሰጣችሁ ነው። እምነትና የእግዚአብሔርን ፍርሃት እንመልከት። ውድ ወገኖች፣ የእግዚአብሔር ፍርሃት ንጹህ ሲሆን እምነት ግን መጥራት የሚያሻ ባህሪ ያለው። የእግዚአብሔርን ፍርሃት ገንዘቡ ባላደረገ እምነት ሰው ድፍረትን ቢለማመድ የእምነት መሪ የሆነው ህሊናን የጣሉ ሰዎች እንደሚጠፉ ቀደም ብዬ እንዳስተማርኩት እንዲሁም ውድ አድማጮች የእግዚአብሔር ፍርሃት በሌለበት እምነት የሚኖሩ ሰዎች እግዚአብሔርን ባለመፍራታቸው ብቻ ለፍርድ ይጋለጣሉ። የእግዚአብሔርን ፍርሃት ከሚያጠፋ ደፋር እምነት ንጹህ በሆነ በጌታ ቅዱስ ፍርሃት እግዚአብሔር ያድነን። ከላይ በመግቢያው ላይ ያነበብኩላችሁ የጌታ ቃል የሚለውን እንመልከት። በሮሜ ምዕራፍ 11 ላይ ነገር ግን ከቅርንጫፎቹ አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ይላል እግዚአብሔር ቃል ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንህ ይላል እግዚአብሔር ቃል በቅርንጫፎቹ ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለህም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደ ተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ላንተ ደግሞ አይራራልህምና። እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው። ያለዚያ አንተ ደግሞ ትቆረጣለህ። እነዚያ ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። ሐዋርያው ጳውሎስ ጌታ ኢየሱስን ለሞት ስቅላት አሳልፈው የሰጡትን የአይሁዳውያን መንፈሳዊ ሁኔታ የሚመለከት ጉዳይ ነው በዚህ ላይ የሚነግረን። እነዚህ እስራኤላውያኖች እንደ ተፈጠሩ የነበሩ ቅርንጫፎች ሆነው ከጌታ ኢየሱስ ክርስቶስ ጋር በስጋ የሚገናኙና የሚያዙበት ትልቅ ታሪክ ያላቸው የአብርሃም የይስሐቅና ያዕቆብ ልጆች ናቸው። እነርሱ የካዱትን ጌታ እኛ አምነን የምንኖረውን የጸጋ ሕይወት እንዴት መመልከት እንዳለብን በማሳሰብ ይናገራል። ብዙ ሰዎች መዳናቸውን የኔ በሚሉት እምነት ላይ በማተኮር ይናገራሉ። ለማመንም ሆነ ለመዳን የቻልነው ውድ አድማጮች ከእግዚአብሔር ቸርነት የተነሳ እንጂ እግዚአብሔር በእምነታችን ተገዶ እንዳዳነን በሆነ መንገድ ልንናገር የምንችለው ነገር የለንም። የትክክል አይደለም። እኛ በዳንበት እምነት የምንጸናው ውድ አድማጮች የእግዚአብሔር ቃል እንደሚናገረው በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው፣ ያለዚያ አንተ ደግሞ ትቆረጣለህ ስለሚል እምነታችን በቸሩ እግዚአብሔር ቸርነት ላይ እንጂ በእምነታችን ላይ መሆን እንደሌለበት እናያለን። በእግዚአብሔር ቸርነት ላይ ያረፈ እምነት የእግዚአብሔርን ፍርሃት ያስቀደመ እምነት ነው። እምነትን በእምነት ላይ ያደረገ እምነት ግን የትዕቢትን ሐሳብ የሚያሳስብና ለፍርድ የሚያጋልጥ እንደሚሆን እናያለን። ከእምነት የተነሳ ቆሜያለሁ የሚል ትምክህተኝነትን የሚያጎላ ከሆነ አደገኛ ነው። ምክንያቱም ቃሉ እንደሚለው እነርሱ ከአለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ውድ አድማጮች ፍራ እንጂ የትዕቢትን ነገር አታስብ ስለሚል የቆምንበት እምነት የእግዚአብሔር ፍርሃት የማያስገኝ ከሆነ አደገኛ መሆኑን ያሳየናል። ማንም ሰው በመዳኑ የትዕቢትን ነገር እያሰበ የእግዚአብሔር ፍርሃት ሳይኖረው ክርስቲያን ሆኖ መኖር አይችልም። መዳናችን በእግዚአብሔር ቸርነት ላይ ስለሆነ እምነታችን ጉልበቱም ሆነ ኃይሉ የሚኖረው በራሱ ሳይሆን የሚያቆመን እምነታችን የሚመረኮዘውና የሚቆምበት ስፍራ የእግዚአብሔር ቸርነት እንደሆነ ይህ ክፍል ያረጋግጥልናል። ውድ አድማጮች የእግዚአብሔርን ፍርሃት እንፈልግ። እግዚአብሔር በፍርሃቱ ለኔና ለናንተ በሕይወታችን የሚያመጣልን ጸጋና በረከት ይህ ነው የሚባል አይደለም። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔርን ፍርሃት እንማር። ውድ አድማጮች የእግዚአብሔር ቃል እንደመከረን ለራሳችንም ሆነ ለልጆቻችን የምናወርሰውና የምናስተላልፈው የእግዚአብሔርን ፍርሃት መሆን አለበት። ከላይ ሳስተምራቸው የነበሩትን ልጆችን እኔ ለእናንተ ቢሆንልኝ የምሰጣችሁ ትልቅ ሀብት የእግዚአብሔር ፍርሃት ነው አልኳቸው። ለምን? ሀብት ብሰጣችሁ ሀብታችሁ ያቀብጣችኋል፣ ደግሞም ከኃጢአት አያድናችሁም። ወደ ኃጢአት ሊገፈትራችሁ የሚችልበት ምክንያት ይኖረዋል። ምቀኛ፣ ሸረኛ፣ ተንኮለኛ ያመጣባችኋል። ሊያሰንፋችሁ፣ ሊያቀብጣችሁ፣ ሊያበላሻችሁ የሚችልበት ሁኔታ አለው። ነገር ግን የእግዚአብሔርን ፍርሃት እግዚአብሔር ቢረዳኝ ባስተምራችሁና ይህን ብታውቁ ግን በእግዚአብሔር ፍርሃት ቅዱስ ሕይወት ትኖራላችሁ፣ ከወንጀል ትጠበቃላችሁ። በመስረቅ፣ በመዋሸት ወይም በቀጣፊነት በተለያየ አይነት ነገር አትያዙ። ሰው የሚያምናችሁ ትሆናላችሁ። ከሁሉም በላይ በእግዚአብሔር መላእክት ትጠበቃላችሁ። እግዚአብሔር ፍርሃቱን በዙሪያችሁ ያደርጋል አልኳቸው። ይህንን ሁሌ ማሳሰብ እንዳለብኝ አምናለሁ። ውድ አድማጮች እናንተም ለልጆቻችሁ ከስራችሁ ሆኖ ለምትመክሯቸው ሁሉ የእግዚአብሔርን ፍርሃት ልናስተምር ለሰዎች ይገባናል። እምነት ላይ አተኩረን ማስተማራችን የእግዚአብሔርን ፍርሃት ካልጠበቀን፣ በእግዚአብሔር ፍርሃት የማይጠበቅ እምነትን አስተምረን የምናመጣውን ዳሜጅ የእግዚአብሔር ፍርሃት ይፈውስልናል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ፍርሃት በመላእክት ሰዎችን እንዲጠበቁ እንደሚያደርግ በመዝሙር 34:7 ላይ እንመለከታለን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ሰው እግዚአብሔርን ሲፈራ፣ አንድ ቤተሰብ እግዚአብሔርን ሲፈራ፣ በዚያ ቤተሰብ ዙሪያ፣ በዚያ ሰው ዙሪያ የእግዚአብሔር መልአክ ይሰፍራል። እግዚአብሔር መልአክቶች ና ዙሪያዬን ቁምልኝ፣ ጠብቀኝ፣ ጋርደኝ በማለት ተለምነው አይመጡም። የሚመጡት ሰዎች እግዚአብሔርን የሚፈሩ ከሆነ ብቻ ነው። መላእክቶች የሰው ግል ንብረት አስከባሪዎች አይደሉም። የሰውን አላደለም የራስን ሁኔታና ፍላጎት ለማሟላት የሚላኩ አይደሉም። የእግዚአብሔር ባሪያዎች፣ የእግዚአብሔር አገልጋዮች፣ ፊቱን የሚያዩ ቅዱሳን ናቸው። መልካምና ቅዱስ የሆነውን ክቡር የሆነውን አምላክ የሚያገለግሉ እነዚህ መላእክት እንደኔና እንደናንተ ያለ ስጋ ለባሽ ጋር እንዲመጡ የሚያደርጋቸው አንድ ነገር ቢኖር እግዚአብሔርን መፍራታችን ብቻ ነው። በመጽሐፍ ቅዱስ ውስጥ ደህንነትን ለመውረስና እግዚአብሔርን በመፍራት በሆነ መንገድ ካልሆነ መላእክቶች ከሰው ጋር ወደ ሰው ሲመጡ ለፍርድ ካልሆነ በስተቀር በመልካም ነገር የሚመጡበት ምክንያት ወንጌልና የእግዚአብሔርን መፍራት ብቻ እንደሆነ እንመለከታለን። ወደ አድማጮች በመጽሐፍ ቅዱሳችን ውስጥ ሌላ የምናየው ታሪክ አለ። ያዕቆብ ከላባ ቤት ወጥቶ ወደ ቤቴል በተመለሰበት ጊዜ የሆነውን ታሪክ ስንመለከት የእግዚአብሔር ቃል እንዲህ ሲል ያስተምረናል። እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከኤሳው ቤት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያውን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት እንዲህ አለ፣ እንግዶቹን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ፣ ተነስተንም ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከእኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። በእጃቸው ያሉትን እንግዶችን አማልክት ሁሉ በጆሮአቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። ያዕቆብንም ልጆች ለማሳደድ አልተከተሏቸው። ያዕቆብም እርሱ ከርሱ ጋርም የነበሩ ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እርሷም ቤቴል ናት። ውድ አድማጮች፣ ይህ የእግዚአብሔር ሰው በመከራው ዘመን የሰማውን እግዚአብሔርን በሄደበት መንገድ ሁሉ አብሮት የነበረውን ጌታ አምላክን ቃሉን ከሰማ በኋላ ወደ ቤቴል እንዲወጣ የእግዚአብሔር መመሪያ ከመጣለት በኋላ ፊቱን ወደ ቤቴል ሲያቀና እግዚአብሔር ለተናገረው ነገር ምላሽ የመታዘዝ ምላሽ ለመስጠት ሲነሳ በላባ ቤት በነበረበት ጊዜ ያፈራቸውን ሚስቶቹን፣ ልጆቹን፣ ቤተሰቡን፣ አሽከሮቹን ሁሉ ከባዕድ አምልኮ እንግዳ ከሆኑት ሁሉ እንዲጸዱ መመሪያን ሰጣቸው። የእግዚአብሔር ስም የተባረከ ይሁን። ይህ የጌታ ባሪያ ከላባ ሲለይ በመካከላቸው አለመግባባት በመጣበት ጊዜ ያደረገውን የሚናገር ቃል በዚሁ በምዕራፍ 31 ላይ በዘፍጥረት ላይ ስንመለከት ያዕቆብም በአባቱ በይስሐቅ ፍርሃት ማለ ይላል። ያዕቆብም በአባቱ በይስሐቅ ፍርሃት ማለ። እነዚህ ሰዎች እግዚአብሔርን ስም ሲጠሩ የእግዚአብሔርን ፍርሃት ለብሰው የእግዚአብሔርን ፍርሃት በውስጣቸው አድርገው ነው። የእግዚአብሔር ስም የተባረከ ይሁን። ያዕቆብ በመንገዱ የተጠበቀው የሚፈራውን እግዚአብሔርን በማሰብ ከላባ ቤት የመጡትን የባዕድ አማልክት መታሰቢያዎች በጌጥ መልክ ያለውን ሁሉ ወስዶ በሴኬም አጠገብ ቀበረ። ይህን ያደረገው የይስሐቅ ፍርሃት በሚለው በእግዚአብሔር ፍርሃት የተሞላ ልብና እምነት ስለነበረው ነው። እንዲህ በመሰለ ሕይወት በመራመድ ውድ አድማጮች የእግዚአብሔር ፍርሃት በዙሪያው ካባሉ ከተሞች ሁሉ ላይ ወደቀ ይላል። ውድ ወገኖቼ፣ ይህ የእግዚአብሔር ሰው በእግዚአብሔር ፍርሃት በወሰደው እርምጃ የእግዚአብሔር ፍርሃት ከእርሱ ከቤተሰቦቹ አልፎ በዙሪያው ባሉ ከተሞች ሁሉ ላይ ወደቀ ይላል። እግዚአብሔርን በመፍራት የምናደርገው ነገር፣ የምንታዘዘው መታዘዝ፣ ከክፉ የምንጠበቀው መጠበቅ እንዴት ያለ አይነት ነገር ለኛ እንደሚያመጣ እግዚአብሔር ያሳያል። የእግዚአብሔር ስም የተባረከ ይሁን። የይስሐቅ ፍርሃት ያዕቆብን የሚከተል ፍርሃት ሆነ። ከጠላቶቹ የሚያድን ፍርሃት ሆነ። ይህ ፍርሃት ንጹህ ነው። መጥራት ከሚገባው እምነት የበለጠና እምነታችንን ብቻውን ሲሆን ከሚፈጥርብን ድፍረት የሚጠብቀን የመዳናችን ዋስትና በሆነው በእግዚአብሔር ቸርነት ላይ ያረፈ ሆኖ እንድንኖር የሚረዳ ነው። ውድ አድማጮች፣ የሰማችሁትን ሁሉ ለመዳናችሁ ለመፈወሳችሁ ያድርግላችሁ። የአብርሃምና የይስሐቅ ያዕቆብ እምነታቸውና ፍርሃታቸው ወደ ሆነው ወደ ቅዱስ ጌታ ፍርሃት ልባችሁን ይመልስ። በኢየሱስ ክርስቶስ ስም አሜን።